የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እንዲሁም በ25 ሜትር ባንድ በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሐሙስ ህዳር 20 ቀን 2011 ዓ.ም ፕሮግራማችን ጀመረ።
በመብት ረገጣ የተከሰሱ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት ቀረበ ስለተባለ ጥያቄ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣናት ተናገሩ።
If there were, I couldn't comment on that. Okay? So, if there were.
ከኢትዮጵያ መንግስት የቀረበ እንደዚህ ያለ ጥያቄ ቢኖር እንኳን አስተያየት ልሰጥበት አልችልም። መኖሩን ግን አላረጋግጥንም። ስለዚህ አላስተባበልንም። ለማንኛውም ስለ እንደዚህ አይነት ጉዳዮች በይፋ በአደባባይ አንነጋገርም።
የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናጅ ናቸው። ዝርዝሩ በአብይ ርዕስ ይቀርባል።
ዛሬ ሁለተኛው አጋማሽ በወቅታዊ ቅንብሮች የተያዘ ነው። ከዓለም ዜናው መካከል ዋና ዋናዎቹ ግን
በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት የቀረበ ጥያቄ ስለመኖሩ አናረጋግጥም አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። የጅግጅጋ ዩኒቨርሲቲ ተማሪዎች ማህበረሰቦችን በማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚደንት ጥሪ አቅርበዋል። በዘውግ መስመር ሁኔታዎችን መቃኘት ኋላቀርነት ነው አሉ። ኢትዮጵያ ወደ ተለያዩ አፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረከበች የሚሉት ናቸው።
አመሰግናለሁ ሰለሞን። ጤና ይስጥልና አድማጮች፣ እንደምን ውላችሁ አምሽታችኋል? የምናስተናግዳችሁን የአዲሱ አበበና
እኔም ሰለሞን ክፍሌንን እስከ አራት ሰዓት አብረናችሁ እናመሻለን።
እናንተም አብራችሁን አምሹ። ፕሮግራማችን የሚመራልን ንጉሱ ታምሬ ነው። አሁን የዓለም ዜናው ይቀድማል።
በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት የቀረበ ጥያቄ ስለመኖሩ አናረጋግጥም አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። ይህን ዜና የዕለቱ አብይ ርዕስ ወደ ኋላ ያብራራል።
የጅግጅጋ ዩኒቨርሲቲ ተማሪዎች ማህበረሰቦችን በማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚዳንት ጥሪ አቀረቡ። በዘውግ መስመር ሁኔታዎችን መቃኘት ግን ኋላ ቀርነት ነውም ብለዋል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃችም ዩኒቨርሲቲውን የጎበኙት አምባሳደር ማይክ ሬነርስ አስታውቀዋል። የጅግጅጋ ዩኒቨርሲቲ ተማሪዎችን ሀገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መጽሔት በዚህም ላይ ዝርዝር ያለ ዘገባ ይኖረዋል።
ኢትዮጵያ ወደ ተለያዩ የአፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረክባለች። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰደ ያለው የለውጥ እርምጃ በዓለም አቀፉ ማህበረሰብ የተሰጠው በጎ ምላሽ አስተዋጽኦ እንዳበረከተ ተመልክቷል። ፎርዋርድ ኬ ይህን ውጤት ይፋ ያደረገው በቀን ውስጥ የተጓጓዙ የአየር ትራንስፖርት ተጠቃሚዎችን መረጃ ከገመገመ በኋላ መሆኑ ተዘግቧል። በዚህም በአዲስ አበባ በኩል ከሰሃራ በታች ወደሚገኙ ሀገራት የሚጓዙ ሰዎች ቁጥር ከፈረንጆቹ 2013 ወደ 2017 የ85 በመቶ እድገት አሳይቷል ተብሏል። በተመሳሳይ እነዚህን ተጓዦች በማስተናገድ ቀዳሚ የነበረችው ዱባይ በተመሳሳይ ጊዜ የ31 በመቶ እድገት ማሳየቷን ድርጅቱ ይፋ አድርጓል። በተለይም ኢትዮጵያ አፍሪካውያን በመዳረሻ አውሮፕላን ማረፊያ ቪዛ እንዲያገኙ መፍቀዷና በኦንላይን የቪዛ አገልግሎት መጀመሯ እንዲሁም በመንግስት ቁጥጥር ስር የነበሩ ግዙፍ ተቋማት ለግል ባለሀብቶች ክፍት እንደምታደርግ መግለጿ ለእድገቱ ምክንያት ሆነዋል ተብሏል። የቦሌ ዓለም አቀፍ አውሮፕላን ማረፊያ እየሰፋ መምጣት ከዚህ ቀደም ከሰሜን አሜሪካ ወደ አህጉሪቱ የሚመጡ አፍሪካውያን በለንደን፣ ፓሪስና ፍራንክፈርት የሚያደርጉትን እረፍት በመተው ቀጥታ ወደ አዲስ አበባ መብረር መጀመራቸውም ተመልክቷል።
የዩናይትድ ስቴትስ ጦር ሰራዊት በሶማሊያ አዲስ የአየር ጥቃት አካሄዶ 3 የአልሻባብ ነውጠኞችን ገድሏል ሲል አፍሪኮም አስታወቀ። የማክሰኞው ጥቃት የተካሄደውም በሙዱ ግዛት ዳባ ሺል አቅራቢያ በመትገኘው ቆአድ ውስጥ መሆኑ ተገልጧል። ዩናይትድ ስቴትስ ከአንድ ሳምንት በፊት በዚያው አካባቢ ተመሳሳይ ጥቃት አድርሳ 50 የአልሻባብ ተዋጊዎችን ገድያለው ማለት አይዘነጋም። የአካባቢው ምንጮች ለአሜሪካ ድምጽ እንደተናገሩት የቅርብ ጊዜው የአየር ጥቃት ኢላማ ያደረገው የአልሻባብ ተሽከርካሪዎችን ነው። በእነዚሁ ምንጮች ተጨማሪ ገለጣ መሰረት ተሽከርካሪዎቹ የአንድ አብዱ ሀቡር መሐመድ ሚሬ የተባለ ባለ አነስተኛ ማዕረግ የአልሻባብ ወታደራዊ መሪ ንብረት ናቸው። በአፍሪኮም መግለጫ መሰረት ማክሰኞው የዩናይትድ ስቴትስ የአየር ጥቃት የተጎዳ ወይም የሞተ ሲቪል የለም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ሳውዲ አረቢያ ለምትመራው የየመኑ ጦርነት የምትሰጠውን ድጋፍ ለማስቆም ያለመውን የሕግ ረቂቅ ሴኔቱ ማለትም የሕግ መወሰኛው ምክር ቤት ትላንት 63-37 በሆነ ድምፅ አሳልፎታል። ይህ የሚያመለክተው ሳውዲ አረቢያን በተመለከተ ምንም እንኳ ሁለት ከፍተኛ የፕሬዝደንት ዶናልድ ትራምፕ ብሔራዊ ጸጥታ ቡድን አባላት ትላንት ለጠቅላላው ምክር ቤት ማብራሪያ ከሰጡም በኋላ በዋይት ሀውስ ቤተ መንግሥትና በምክር ቤት አባላቱ መካከል ሰፊ ልዩነት መኖሩን ነው። መጽሔት በዚህም ላይ ወደ ኋላ ማብራሪያ ይሰጥበታል።
የቀድሞው የፕሬዝዳንት ዶናልድ ትራምፕ የግል ጠበቃ ማይክል ኮሆን ዛሬ ፍርድ ቤት በቀረቡበት ወቅት ለዩናይትድ ስቴትስ ምክር ቤት የምስክርነት ቃል በሰጡበት ወቅት መዋሸታቸውን አምነዋል። በዚህም አዲስ ክስ ተመስርቶባቸዋል። አዲሱን ክስ ለፍርድ ቤት ያስመዘገቡት ሩሲያ በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን የሚመረምረውን ልዩ አካል የሚመሩት ሮበርት ሞለር ናቸው። ቀደም ሲል የምርጫ ዘመቻ ፋይናንስ ሕግጋቶችን በመጣስ ጥፋተኛ መሆናቸውን ያመኑት ማይክል ኮሆን በሞስኮ የትራምፕ ተቋማት ለማደራጀት የተያዘ ድርድር ጥረቶችን መርተዋል ተብሏል። ከሆነ እንደ አውሮፓ አቆጣጠር በ2017 ለሴኔቱ የደህንነት ኮሚቴ ከዋሿቸው መካከል በፕሮጀክቱ ላይ የተካሄዱ ድርድሮች ያበቁት በ2016 ዓመተ ምህረት ነው ማለታቸው ነው። ድርድሮቹ ግን እስከ 2017 መቀጠላቸው ተረጋግጧል።
የዩክራይኑ ፕሬዝዳንት ፔትሮ ፖሮሼንኮ በሀገራቸውና በሩሲያ መካከል ውጥረት ከተፈጠረ በኋላ የኔቶ ሸሪኮች የባህር ኃይል መርከቦችን ወደ አዞቭ ባህር በመላክ እንዲረዱና ጸጥታውን እንዲያስጠብቁ ጠይቀዋል። ፖሮሼንኮ የሰጡት ይህ አስተያየት በዛሬው ቢልድ በተባለ የጀርመን ጋዜጣ ላይ ሰፍሯል። በሌላ ዜና ደግሞ የቱርኩ ፕሬዚደንት ሬሴፕ ታይፕ ኤርዶጋን በኡክራይንና በሩሲያ መካከል የተፈጠረውን አለመግባባት በተመለከተ የሽምግልና ሚና ለመጫወት እችላለሁ ብለዋል። ኤርዶጋን ከሁለቱ አገሮች መሪዎች ጋር በስልክ ተገናኝተው የተነጋገሩ ሲሆን በዚህ ጉዳይ ላይ በቅርቡ አርጀንቲና በሚካሄደው የጂ20 መሪዎች ጉባኤ ወቅት ከሩሲያው ፕሬዚደንት ቭላዲሚር ፑቲንና ከዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ጋር መቀጠል እችላለሁ ሲሉ አስረድተዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሲናገሩ ፑቲንና ትራምፕ ከነገ በስቲያ ቅዳሜ በሁለቱ አገሮቻቸው ግንኙነቶች፣ በአካባቢው ስለተከሰቱ ግጭቶችና የጦር መሳሪያ ቅነሳን ጉዳዮች በተመለከተ በግል ተገናኝተው ይመክራሉ ብለዋል።
በመጨረሻም አፍጋኒስታን ውስጥ በኮንትራት የጸጥታ ጥበቃ ስራ የሚሰራው እንግሊዛዊ ኩባንያ ጋስ እንደሚለው ታሊባን ካቡል ከተማ ከሚገኙ ቅጽር ግቢዎች በአንደኛው ላይ ሌሊቱን ባካሄደው ወረራ አንድ እንግሊዛዊን ጨምሮ 5 ሰራተኞቹ ተገድለዋል። 32 ሌሎች ጉዳት ደርሶባቸዋል። ጉዳት ከደረሰባቸው ሰራተኞቹ መካከል 5ቱ በጽኑ መቁሰላቸውን ኩባንያው ጨምሮ ገልጧል። የሀገሪቱ ባለሥልጣናት ከፍተኛ ጥበቃ በሚደረግለት የእንግሊዙ ኩባንያ ላይ ጥቃት መፈጸሙን አረጋግጠው የተገደሉት ሰዎች 10 መሆናቸውንና ሌሎች በርካቶች መጎዳታቸውንም አስረድተዋል። በአጥፍቶ ጠፊዎች ለተፈጸመው ወረራ ታሊባን ኃላፊነቱን ወስዷል። ጥቃቱ በአፍጋኒስታን መንግሥትና በወራሪ ወታደሮች ላይ ከባድ ጉዳት አድርሷል ተብሏል። ለሰዓቱ ለዜና የያዝነው ጊዜ አበቃ።
አድማ አድማጮች በዘና የጀመረው ፕሮግራማችን በ19 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል።
በድጋሜ መልካም ምሽት እንመኛለን አድማጮቻችን። አስተናጋጆቻችሁ አዲሱ አበበና
ሰለሞን ክፍሌ ነን።
ወርሃ ህዳር ለስኳር ህመም ትኩረት የሚሰጥበት ወር መሆኑን ያውቁ ኖሯል? በህመሙ ዙሪያ ዛሬ የሚያነጋግሩን ሐኪም አሉ።
ኢትዮጵያ ውስጥ ከ120 ሰው ወይም ስኳር ወይም ቅድመ ስኳር አለው። በሱ ግምት ኢትዮጵያ ውስጥ ከ2.5 ሚሊዮን በላይ የስኳር በሽታ ህሙማን አሉ ተብሎ ይገመታል።
እኒህ የሰማችኋቸው ናቸው እንግዳችን። ዶክተር ኤልያስ ሰይድ ሲራጅ ይባላሉ። በኋላ ካሉላ ጋር ይወያያሉ። አድማጮች አሁን የምሽቱን አብይ ርዕስ እናሰማለን።
በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት የቀረበ ጥያቄ ስለመኖሩ አናረጋግጥም አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ከፍተኛ የሰብአዊ መብት ጥሰት ፈጸሙ፣ ሰረቁ ባለቻቸው ባለስልጣናት ላይ እርምጃ እየወሰደች ያለችው አገር ከወዳጅ መንግስታት እየተሰጣት ያለው ድጋፍ እስካሁን በግልጽ አልተብራራም። በኢትዮጵያ በከፍተኛ የሰብአዊ መብት ጥሰትና በሌብነት የተጠረጠሩ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር የዋሉት በቅርቡ ነው። ዩናይትድ ስቴትስን ጨምሮ በተለያዩ ሀገራት የሚገኝ እነዚህ ተጠርጣሪዎች ገንዘብ እንዲታገድ ከኢትዮጵያ መንግስት ጥያቄ መቅረቡን የሚገልጹ ያልተረጋገጡ ዘገባዎች የሚመለከተውን አካል በቀጥታ አልጠቀሱም። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ የሰጡት መልስም እውነታውን በግልጽ አላብራራም። በርዕሱ ላይ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት ረዳት ሚኒስትሩ ከዚህ አንጻር ያላቸውን መረጃ ይፋ እንደማያደርጉ ነው ያብራሩት።
ከኢትዮጵያ መንግስት የቀረበ እንደዚህ ያለ ጥያቄ ቢኖር እንኳን አስተያየት ልሰጥበት አልችልም። መኖሩን ግን አላረጋገጥንም፣ ስለዚህ አላስተባበልንም። ለማንኛውም ስለ እንደዚህ አይነት ጉዳዮች በይፋ በአደባባይ አንነጋገርም።
ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት ቲቦር ናዥ ወደ አዲሱ ኃላፊነት የመጡት በቅርብ ነው። በዚህ ኃላፊነታቸው የመጀመሪያ የሆነ ጉብኝት ለማድረግ ትናንት አዲስ አበባ የገቡት ረዳት ሚኒስትሩ ዛሬ ጠዋት በአፍሪካና በዩናይትድ ስቴትስ የጋራ ስብሰባ ላይ ተካፍለዋል። ከሰዓት በኋላ ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተገናኝተው ተነጋግረዋል። ከዚህ ንግግር በኋላ ከጋዜጠኞች ጋር ባደረጉት ቃለ ምልልስም ነው ለተለያዩ ጥያቄዎች ምላሽ የሰጡት። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ የማሻሻያ እርምጃዎችን በተመለከተ ሲመልሱ ለሌሎች መሪዎች አርአያ እንደሚሆንና አገራቸውም እንደምትደግፈው ነው ያስረዱት።
That's one of the things that I'm here to talk about because absolutely it's an incredible reform process. One of the things and I have made this point
እንድንነጋገርባቸው አቅጄ ከመጣሁበት ጉዳይ አንዱ ይህ ነው። ምክንያቱም አስደናቂ የለውጥ ሂደት ነው ያለው። ለሌሎች አፍሪካ መሪዎችም የተናገርኩት ጠቅላይ ሚኒስትራቹ ከተናገሯቸው አስደናቂና ጠቃሚ ነጥቦች አንዱ ከዚህ በኋላ ተቃዋሚዎቻችንን እንደ ጠላት ሳይሆን እንደ ተፎካካሪ ነው የምንመለከተው የሚለው ነው። ይህ ትልቅ ያካሄድ ለውጥ ነው። ሌሎች አገሮችም ይህንን ምሳሌ እንዲከተሉ መኛለሁ። ምክንያቱም ተቀናቃኝ የፖለቲካ ፓርቲ ማለት እንደዚያ ነው። ጠቅላይ ሚኒስትሩ ያንን ሲናገሩ በሰማሁ ጊዜ ልቤ በደስታ ተሞላ። እየተካሄዱ ያሉ የማሻሻያ እርምጃዎችንም እንደግፋለን ምክንያቱም እጅግ ጠቃሚ ናቸውና።
በኢትዮጵያ ዲሞክራሲያዊ ስርዓት እንዲገነባና ተጠያቂነትም እንዲረጋገጥ ዩናይትድ ስቴትስ ለተጫወተ የምትችለው ሚና ከፍተኛ መሆኑ በተለያዩ ወገኖች ሲገለጽ ቆይቷል። በቅርቡ በኮንግረሱ የጸደቀው የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ HR 128ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ የሰብአዊ መብት ጥሰት የፈጸሙ የኢትዮጵያ ባለስልጣናትን ተጠያቂ እንዲያደርግ ያሳስባል። የማሻሻያ እርምጃዎችን እየወሰዱ ያሉት ጠቅላይ ሚኒስትር አብይ አህመድም በተለይ ወደ ውጭ የሸሸውን ሀብት በተመለከተ ከተለያዩ ሀገራት ጋር እየሰሩ መሆናቸውን የገለጹባቸው አጋጣሚዎች አሉ። አንዳንዶቹ ይተባበራሉ፣ አንዳንዶቹ ይቸገራሉ ነበር ያሉት። ዩናይትድ ስቴትስ ከዚህ አንጻር ያላት አቋምና ከየትኞቹ እንደምትመደብ እስካሁን ግልጽ አይደለም። አዲሱ የአፍሪካ ጉዳዮች ረዳት ሚኒስትርም በአደባባይ የሚነገር አይደለም በማለት ሁኔታውን ከማብራራት ተቆጥበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከመንግስት ጋር በተደረገ ስምምነት ወደ ሀገር ገብተው ለእርዳታ ስልጣና ማዕከል የበአርዳ የታይቅርታ ስልጣና ማዕከል የሚገኝ የኦነግ ሰራዊት አባላት መንግስት ለስልጠና የወሰደው ጊዜ ረዘመብን ወደ ቤት እንመለስ ይላሉ። ይሄ ዘገባ እየተጠናቀረ ነው፣ እንደደረሰ እናቀርባለን። ወደሚቀጥለው ዘገባ አልፋለሁ። የዩናይትድ ስቴትስ የውጭና መከላከያ ሚኒስትሮች እስከ መጨረሻው ድረስ ቢማጸኑም የሀገሪቱ የህግ መወሰኛ ምክር ቤት የመን ውስጥ በሺዎች ሁቲ አማጽያን ላይ ለሚካሄደው በሳውዲ አረቢያ ለሚመራ ውጊያ ከአሁን ወዲያ የአሜሪካ ገንዘብ እንዳይሰጥ በከፍተኛ ድምፅ ወስኗል። ውሳኔው ትናንት ያለፈው በ63-37 ድምፅ ሲሆን በመጪው ሳምንት በህግ መምሪያው ምክር ቤት ድምፅ እንዲሰጥበት ይጠበቃል። ዘጋቢዎች ቪክተር ቢየቲ እና ማይክል ቦውማን የላኩትን አዳነች ፍሳዬ ታቀርባለች።
ሪፑብሊካውያን የሚበዙበት የህግ መምሪያ ምክር ቤት መሪዎች በጉዳዩ ላይ ድምፅ የመስጠት እቅድ እንዳላቸው ስላልገለጹ ይህ በከፍተኛ ድምፅ ያለፈው ውሳኔ በአብዛኛው ለትራምፕ መልእክት የማስተላለፍ ዓላማ ያለው ተደርጎ ታይቷል። ሁለት ከፍተኛ የትራምፕ አስተዳደር የብሔራዊ ጸጥታ ቡድን አባላት ለህግ መወሰኛው ምክር ቤት ምስጢራዊ መረጃዎች ያቀረቡ ቢሆንም የህግ መወሰኛ ምክር ቤት ውሳኔ ሳውዲ አረቢያን አስመልክቶ ከዋይት ሀውስ ቤተ መንግስት ጋር መራራቁን ያሳያል። ይህ የሆነው የሳውዲ አረቢያን መንግስት ሲነቅፍ የነበረው የሳውዲ አረቢያ ተወላጅ ጋዜጠኛ ጀማል ካሾጂ ቱርክ በሚገኘው የሳውዲ አረቢያ ቆንስላ ከተገደለ ወደ 2 ወራት የሚጠጋ ጊዜ ካለፈ በኋላ ነው። ዲሞክራቷ ሴኔተር ኤሚ ክለበሻር
Our response to this murder and the Saudi regime's ruthless suppression of dissent
ለግድያውና የሳውዲ አረቢያ መንግስት በተቃውሞ ላይ ለሚፈጽሙ ጭካኔ የተሞላበት ጭቆና የምንሰጠው ምላሽ ተመሳሳይ በደል ለሚፈጽሙ ሌሎች አገሮች ትምህርት ይሆናል።
የህግ መወሰኛ ምክር ቤት ኮሚቴ ውሳኔ መላው የህግ መምሪያ ምክር ቤት እርምጃ እንዲወስድበት ይቀርባል። ሪፑብሊካዊ ሴኔተር ቶን ያንግ ጊዜ የሚሰጠው ጉዳይ ለመሆኑን አስገንዝበዋል።
With 14 million people on the verge of starvation in Yemen.
Yemen ውስጥ 14 ሚሊዮን የሚሆን ህዝብ በረሃብ አፋፍ ላይ ባለበትና ሁኔታዎች እየተባባሱ በሄዱበት በአሁኑ ወቅት ጊዜ የሚሰጠው ነገር አይደለም።
ውሳኔው ከማለፉ ቀደም ብለው ከፍተኛ የፕሬዚደንት ዶናልድ ትራምፕ አስተዳደር የብሔራዊ ጸጥታ አባላት ዩናይትድ ስቴትስ ለሳውዲ አረቢያ የምትሰጠው እገዛ ቢቋረጥ በየመን የሰላም መፍትሄ እንዳይኖር ያሰናክላል በማለት ተከራክረው ነበር። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ያብራራሉ።
ሰላማዊ መፍትሄ እንዲኖር ለወራት ያህል በዲፕሎማቲክ መንገድ ስንጥር ቆይተናል። አካሄዳችንም ትክክል ነው ብለን እናምናለን። የትራምፕ አስተዳደር፣ የመከላከያ ሚኒስትር ማቲስ እና እኔ በአሁኑ ወቅት ለሳውዲ አረቢያ እርዳታ የማቋረጥ ውሳኔ ማሳለፍ የሰላም ጥረቱን ያሰናክላል የሚል እምነት አለን፣ ሁቲዎችንና ኢራንን ያበረታታልና።
ይህ ክርክር ግን የአብዛኛውን የህግ መወሰኛ ምክር ቤት አባላትን አላሳመነም። ሪፑብሊካዊው ሴኔተር ማይክ ሊ የሌሎችን ጦርነት ስንዋጋ ቆይተናል ይላሉ።
የሌሎችን ጦርነት ስንዋጋ ቆይተናል። የሀገሪቱ ምክር ቤት ያላወጀው ጦርነት፣ የሀገሪቱ ወታደራዊ ኃይል በጦርነቱ እንዲሳተፍ የምክር ቤቱ ይሁንታ ሳይገኝበት።
የሲአይኤ ማለት የሀገሪቱ የማዕከላዊ ስለላ አገልግሎት ስራ አስኪያጅ ጄና ሃስፐል ለህግ መወሰኛው ምክር ቤት ምስጢራዊ መረጃ በተሰጠበት ወቅት አለመገኘታቸው ራሱ የምክር ቤቱን አባላት አስቆጥቷል። ሲአይኤ የአሜሪካ ነዋሪ የነበረው ካሾጂ የተገደለው በሳውዲ አረቢያ አልጋወራሽ መሐመድ ቢን ሳልመን ትዕዛዝ ነው የሚል ድምዳሜ ላይ መድረሱን በሰፊው ሲዘገብ ቆይቷል። ዲሞክራቱ ሴኔተር ባብ መነንዴዝ
It's outrageous that the Senate can be stonewalled from hearing from the CIA director.
የህግ መወሰኛው ምክር ቤት ስለሚስጥራዊ መረጃ ከሲአይኤ ዳይሬክተሯ ከራሳቸው መስማት ያለመቻላችን በራሱ የሚያስቆጣ ነው። እንዲህ አይነቱ ተግባር እየተካሄደ ስላለው ነገር ብዙ ይነግረኛል።
የዋይት ሀውስ ቤተ መንግስት ካሾጂን ያስገደለው ማን እንደሆነ የሚያረጋግጥ ድምዳሜ ላይ አልተደረሰም በሚል መከራከሩን ቀጥለዋል። የመከላከያው ሚኒስትር ጂም ማቲስ
We have no smoking gun that the crown
አልጋውራሹ በጉዳዩ ውስጥ እጃቸው እንዳለበት የሚያረጋግጥ ፍንጭ አላገኘንም። የስለላ ማህበረሰብም ሆነ ማንም ሌላ ያገኙት ማስረጃ የለም።
ዲሞክራት ክሪስ ኮንስ በበኩላቸው
I think it's time for us to send a clear and strong signal to our close ally Saudi Arabia.
የቅርብ ወዳጃችን ለሆነችው ሳውዲ አረቢያ ግልጽና ጠንካራ መልእክት ማስተላለፍ ያለብን ይመስለኛል። የአሜሪካ ነዋሪ በነበረው ጋዜጠኛ ላይ የተፈጸመው ግድያና የመሳሰሉትን መሰረታዊ እሴቶቻችን የሚጥሱ ተግባሮች በቸልታ እንደማይታለፉ ግልጽ ማድረግ ያስፈልጋል።
ማይክል ኦሃንለን የተባሉ በብሩኪንግስ ተቋም የሚሰሩ ተንታኝ አንድ የዩናይትድ ስቴትስ ምክር ቤት ውሳኔ ስላሳለፈ የዩናይትድ ስቴትስና የሳውዲ አረቢያ ግንኙነት ይቋረጣል ማለት አይደለም ይላሉ።
We do help protect their security and they help provide the world's oil.
ጸጥታቸውን በማስጠበቅ በኩል እረዳቸዋለን። እነሱ ደግሞ ነዳጅ ዘይት ለዓለም ያቀርባሉ። ይህ መሰረታዊ የሆነ ግንኙነትና ትብብር በዚህ ምክንያት ይናጋል ማለት አይደለም።
ይሁንና የዩናይትድ ስቴትስ ምክር ቤት በሳውዲ አረቢያ ላይ ያለው አመለካከት ተለውጧል። ወደ 20 የሚጠጉ ኻሾጂ ከመገደሉ በፊት በሳውዲ አረቢያ ላይ እንዲህ አይነት ውሳኔ እንዳይተላለፍ አድርጎ የነበሩት ወደ 20 የሚጠጉ ሴኔተሮች አሁን ውሳኔውን ደግፈዋል።
ወደ ቀጣዩ ዘገባ እናልፋለን። በጅግጅጋ ዩኒቨርሲቲ ተማሪዎች ማህበረሰቦችን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዝዳንት ጥሪ አቅርበዋል። የዘውዴነት አስተሳሰብ ኋላ ቀር ነው ብለዋል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች አምባሳደር ማይክል ሮይነር አስታውቀዋል። የጅግጅጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አማሃ ዝርዝሩ ልኳል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጅግጅጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርአያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ያለፉት ሁለት አስርት ዓመታት በሀገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ ያቀረቡ
I think the country is going through a transition it will move out of this but it's going to be a turbulent transition and as a youth and students you have a role to play
እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራቸዋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመላእክት ሚና አይደለም መጫወት ያለባችሁ። እንደዚህ ያለ አካሄድ በጣም ኋላ ቀር ነው። እናም በዚህ ዩኒቨርሲቲ ያሉ ተማሪዎች ለሀገሪቱ የተሻለ እድል ለማምጣት በአንድነት እንድትቆሙ አበረታታለሁ።
አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት ባንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ።
If you leave this compound with the same biases, with the same thinking lines that you had when you were coming to the compound, it's difficult.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተመራጭዋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብያምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ ሴቶች ከትምርት ክፍላችሁ የሚገኙ አይደሉም። ከትምርት ክፍሎች ውጪ ከሚገኙ መስተጋብሮችና የምትቀበሏቸውና የምትካፍሏቸው ዝንባሌዎችና አስተያየቶች ናቸው።
የዩኒቨርሲቲው ፕሬዚዳንት አቶ ኤልያስ ኡመርም ይህንን ጨምረው ነበር።
You know to have a multicultural or global thinking it will give you power and energy.
ሉዓላዊ ወይም ባለብዙ ባህል አስተሳሰብ ማካበት በየትም አቅጣጫ ለመዘዋወር ኃይልና ጉልበት ይሰጣል። ከምስራቅ ወደ ምዕራብ፣ ከሰሜን ወደ ደቡብ መሄድ ትችላላችሁ። ይሁንና ጠባብ አስተሳሰብና አመለካከት ከያዛችሁ ከተወለዳችሁበት መንደር አርጅቶ መሞት ብቻ ነው እጣ ፈንታችሁ።
አምባሳደር ማይክል ራይነር በበኩላቸው ያተኩሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ የኢትዮጵያ መሪዎች የተለየ አሰራርና ሀገሪቱ አዲስ ዕድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመለከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል።
But in many ways it was you, the young people of Ethiopia, who helped Ethiopia break from its history. And it was you who showed
በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር፣ ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት፣ ሁሉም ለብልጽግና ለስኬታማነት የራሳቸው መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች።
አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግስታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ ተነቃቅታለች። ዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል።
For good and for bad, Ethiopia's history has already happened. Ethiopia's future has not, and it's up to you to create that future. For our part, the United States...
በጎም ሆነ ክፉ ኢትዮጵያ ማለት የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት እድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አገራችሁ ሆና ትቀጥላለች። አጋራችሁ ይቅርታ። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻኢ ዕድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሰረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እና መጻኢው ዕድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ።
በመጨረሻም በአዳራሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ሬነርድ ቀርቦላቸው መልስ ሰጥተዋል። መልስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣይ ዘገባ እናልፋለን። ከመንግስት ጋር በተደረገ ስምምነት ወደ ሀገር ገብተው በአርዳይታ የስልጠና ማዕከል የሚገኙ የኦነግ ሰራዊት አባላት መንግስት ለስልጠና ብሎ እየወሰደብን የሚገኘው ጊዜ ረጅምና አላግባብ ነው፣ ወደ ቤተሰቦቻችን እንዲሸኙን እንፈልጋለን ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። መንግስት በበኩሉ ቆይታው የተራዘመው ከስልጠናው አስፈላጊነት አንጻር መሆኑን የገለጸ ሲሆን ከአንድ ወር ባልበለጠ ጊዜ ውስጥ ስልጠናው ተጠናቆ እንደሚሸኙ ስምምነት ላይ መደረሱን ገልጿል። ሙክታር ጀማል ዝርዝሩ አለው።
በአርዳይታ የስልጠና ማዕከል የሚገኙ የኦነግ ሰራዊት አባላት ስልጠናውን ጨርሰን ወደ ቤተሰቦቻችን መመለስ ብንፈልግም መንግሥት አላግባብ ጊዜ በማራዘም እያቆየን ይገኛል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ተመረን ጨርሰናል። እነሱ የሚያስተምሩን ትልቁ ነገር በተለያዩ ቦታ የሚገኙ አመራሮቻቸውን በማምጣት ስለ ጥቃቅንና አነስተኛ ብቻ አንድ ነገር ነው የሚያስተምሩን። በማሰልጠኛ ማዕከሉ ወደ 3 ወር ገደማ መቆየታቸውን የገለጹ የሰራዊቱ አባላት ቅሬታችንን በተደጋጋሚ ብንገልጽም መልስ የሚሰጠን አካል አላገኘንም ሲሉ ነው የሚናገሩት። የሰራዊቱ አባላት ከ700 በላይ የሚሆኑ ኮሮሚያ ጸጥታ ኃይል ጋር ተቀላቅለው ለመቀጠል መርጠው ወደ ፖሊስ ማሰልጠኛ መግባታቸውን የነገሩኝ እዛው አርዳይታ ማሰልጠኛ ውስጥ የሚገኙት የሰራዊቱ አመራርና የኦነግ ማዕከላዊ ኮሚቴ አባል መሆናቸውን የነገሩኝ አቶ ደራራ በርሲሳ ሰልጣኞቹ በቶሎ ስልጠና ጨርሰው ወደ ቤተሰቦቻቸው መሄድ ቢፈልጉም የተወሰኑ አስፈላጊ ስልጠናዎች መኖራቸውን ከሁለቱም ወገን ከፍተኛ አመራሮች ጋር ስለተነጋገርን ከአንድ ወር ባልበለጠ ጊዜ እንዲጠናቀቅ ተስማምተናል ብለውኛል።
አናም ከሰነት የሮ ቱርበለማት እንስትዋን ከነው ዳ ጥጡረን ራውቹ እንደንደኙ የሮን ድሩኩን ገረጀ ተቆጥ
በሁለት ሳምንት ውስጥ ሁሉንም ነገር አጠናቀን ስልጠና መስጠት አንችልም። ያለው ጊዜ ወደ አንድ ወር ተጠግቶ በአንድ ወር ውስጥ እንድናጠናቀቅ መግባባት ላይ መድረስ አለብን በሚል ሐሳብ በስፋት ተነጋግረን ተከራክረንበት ያሉንን ሐሳቦች በመግለጽና የነበሩትን ጉድለቶች በመናገር ተወያይተንበታል። በዚህ ላይም በጥሩ መግባባት ላይ ተለያየ ነው። በመጨረሻም ይህንን አንድ ወር የተባለውን ውሳኔ እንወስዳለን። ነገር ግን የአንድ ወር ቆይታ ጊዜን ስንቀበል ከተባለው ጊዜ አንድም ቀን ቢያልፍ በማግስቱ ግቢውን ለቀን እንደምንወጣ የመንግስት አካል ማወቅ አለበት፣ ድርጅታችንም ማወቅ አለበት ብለን ነግረናቸዋል።
ሞራ ከነገር ይዝኝ አከባኑ ቃምኒ ሞቱማ ሲ
በመንግስት በኩል ለሰራዊቱ አባላት እየተሰጠ ያለው ስልጠና የተለያዩ ማህበራዊና መጣኔ ሀብት ላይ ያተኮሩ በመሆኑ ወደ ማህበረሰቡ ሲመለሱ እንዳይቸገሩ በተለያዩ ባለሙያዎች የሚሰጥ መሆኑን ነው የኦሮሚያ ጸጥታና አስተዳደር ቢሮ የሚገልጸው። የቢሮው ምክትል ኃላፊ አቶ ኑሬ ቀመር ሰልጣኞቹ የቀረውን የስልጠና ጊዜያቸውን በአትኩሮት እንዲከታተሉ መልእክት አስተላልፈዋል። መንግስት አቆይቶናል የሚለው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም በየቆላው የነበሩ ሰዎች አሁን በሰላም ወደ ሀገር ሲገቡ ቤተሰብም ይናፍቃሉ። እኛ ደግሞ እያልን ያለ ነው አሁንም በደንብ ተረድተው ኑሯቸውን ከማህበረሰቡ ጋር ሊያሻሽሉ እንዲችሉ ሁሉንም መከታተል ይኖርባቸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። ዜናውን አበቃን ማለት የዓለም ዜናንም የትንታኔውንም። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ከምሽቱ በኢትዮጵያ አቆጣጠር 3 ሰዓት ከ33 ደቂቃ እየሆነ ነውና ዋና ዋና ዜናውን ሰሎሞን ክፍሌ ያስታውሰናል።
በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለሥልጣናት ገንዘብ እንዲታገድ ከኢትዮጵያ መንግሥት የቀረበ ጥያቄ ስለመኖሩ አናረጋግጥም አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናች እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። የጅግጅጋ ዩኒቨርሲቲ ተማሪዎች ማኅበረሰቦችን በማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚዳንት ጥሪ አቅርበዋል። በዘውግ መስመር ሁኔታዎችን መቃኘት ኋላ ቀርነት ነው ብለዋል። ኢትዮጵያ ወደ ተለያዩ አፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረክባለች። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰደ ያለው የለውጥ እርምጃ በዓለም አቀፉ ማኅበረሰብ የተሰጠው በጎ ምላሽ አስተዋጽኦ እንዳበረከተ ተመልክቷል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን አጋማሽ የምንጀምረው በአንድ ልዩና ወቅታዊ ዘገባ ነው። የባህር ዳር ነዋሪዎች ሕክምና አንቀበልም አሉኝ ይላል የክልሉ ጤና ጥበቃ ቢሮ። ጤና ነክ በሆኑ ጉዳዮች ዙሪያ በማህበራዊ ሚዲያ የሚሰራጩ አሉባልታዎች በተለይ የክትባትና የምርምር ስራዎችን ለመስራት እንቅፋት ሆነውብኛል ይላል የአማራ ክልል ጤና ጥበቃ ቢሮ። ቢሮው ይህን ያለው በቅርቡ ለጤና ባለሙያዎችና ለጦማሪያን ባዘጋጀው የምክክር መድረክ ላይ ነው። ጦማሪያኑ በበኩላቸው አሉባልታዎች የሚታዩት ከቤተሰብ እቅድ ጋር በተያያዘ ነው። መነሻው ደግሞ በ1999 ዓ.ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስና የተሰጠው መላምት ነው አለመተማመኑን የፈጠረው ይላሉ። በሀገር አቀፍ ደረጃ የማህፀን በር ካንሰር ቅድመ መከላከል ክትባት በቅርቡ ይጀምራል። አንዳንድ የባህር ዳር ከተማ ነዋሪዎች ታዲያ ክትባት ጠቃሚ መሆኑን ብናውቅም በማህበራዊ ሚዲያ ከተሰማው ወሬ ተነስተን ምንም አይነት ክትባት አንከተብም እያሉ ነው። የአስቴር ምስጋናው ዘገባ ሁኔታውን ያብራራል።
የአማራ ክልል ጤና ጥበቃ ቢሮ ከሰሞኑ በባህር ዳር ከተማ ከጤና ባለሙያዎችና ከጦማሪያን ጋር የውይይት መድረክ አዘጋጅቶ ነበር። ትኩረቱ ደግሞ በጤናው ዘርፍ በተለያዩ ማህበራዊ ሚዲያዎች የሚሰራጨው ተጨባጭ ያልሆነ አሉባልታዎችን እንዴት መፍታት ይቻላል የሚል ነበር። ምክንያቱም ቢሮ አገልግሎት መስጠት አልቻለም፣ ህብረተሰቡም ተጠቃሚ አልሆነምና ይላሉ በቢሮ ምክትል ቢሮ ኃላፊ ዶክተር ታሪኩ በላቸው። ለዚህ እንደመነሻ ያቀረቡት ደግሞ ከክትባትና ከምርምር ስራዎች ጋር በተያያዘ በቅርቡ በባህር ዳር ከተማና በባህር ዳር ዙሪያ ወረዳ ጥናት በሚያደርጉ ባለሙያዎች ላይ የደረሰውን የአካል ጉዳትና የህይወት መጥፋት ነው። በተለይ የክትባት አገልግሎት ለመስጠት በህብረተሰቡ ዘንድ ከፍተኛ ጥርጣሬ በመኖሩ በቅርቡ በሀገር አቀፍ ደረጃ ሊጀመር የታቀደውን የማህፀን በር ካንሰር ቅድመ መከላከል ክትባት ላይ እንቅፋት ሳይፈጥር አይቀርም ይላሉ ምክትል ኃላፊው።
ሰው ያው ጥናትም ለማድረግ ምርምርም ለማድረግ ሲወርድ በተለይ ከቤተሰብ ምጣኔ አገልግሎቱ ጋር ተያይዞ በክልላችን አንዳንድ ቦታ ላይ ፕሮግራሞችን በጥርጣሬ የምናይበት ምክንያቶች አሉ። ይሄ ምን ጥላ ጠላ ክትባት ፕሮግራሙንም በተመሳሳይ መልኩ አንዳንድ ቦታ ላይ በጥርጣሬ እንዲታይ ተደርጓል። ይሄ በጣም አደጋ ነው።
የህግ ባለሙያና ጦማሪ የሆነው አቶ ውብሸት ሙላቱ በበኩሉ ለህብረተሰቡ ጥርጣሬ መነሻ የሆነው በተለይ ከቤተሰብ እቅድ ጋር በተያያዘ በ1999 ዓ.ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስና ለዚህም የተሰጠው የተሳሳተ መላምት ነው ይላል።
ክትባት ለምሳሌ ሁሉም ሴቶች ቢወስዱ ጥሩ ነው። ወደ ፋሚሊ ፕላኒንግ ስንመጣ ግን የአማራ ህዝብ ላይ የተደረገው እኛ ብቻ ሳንሆን 1999 የህዝብና ቤት ቆጠራ ላይ ሁሉ የታወቀ ነው። የታወቀ ነው ማለት ቁጥሩ እንግዲህ ለምን ቀነሰ ሲባል ያ ወደ 2.5 ሚሊዮን ህዝብ፣ ይሄን ያክል ህዝብ እንዴት አነሰ ሲባል አንደኛው በኤችአይቪ ኤድስ ነው ተባለ። እንግዲህ የህዝብና ቤት ቆጠራ ኃላፊዋ ሴትዮ የተናገሩት ነው፣ የህዝብ ተወካዮች ምክር ቤት ማለት ነው። ሁለተኛ በፋሚሊ ፕላኒንግ ነው ተባለ። ማለት የተሻለ ንቃት ኑሮት በተሻለ ሁኔታ የቤተሰብ ምጣኔ እቅድ እየተጠቀመ ነው ማለት ነው የአማራ ክልል። ይሄ ግን ሌላ ጉዳት አለው። ለምንድን ነው ጉዳቱ? ብሔርን መሰረት ያደረገ አስተዳደርና ሁሉ ነገሩ በብሔር ብቻ በሚቃኝ ሀገር ውስጥ አንደኛው ቁጥሩ በዚህ መጠን ዝቅ የሚል ከሆነ ኢቭን ለሴኩሪቲ ወይም ለደህንነቱ አደጋ ውስጥ ይገባል። እንደውም ብዙ ሰዎች የሚሉት የአማራ ላይ የዘር ማጥፋት የሚመስል ተፈጽሟል ሲባል በዚህ መንገድ ሶሳይቲው የቁጥሩ እንዲገደብ ከተደረገ እና ሌላው ደግሞ እያደገ ከሄደ የድጎማ የሚደረግልሽ በዚህ ነው፣ ስልጣን ክፍፍል የምታደርጊው በዚህ ነው፣ እንደው ምንም የማይደረግ ነገር ሁሉ የለም። ኢቭን ጦርነትን ቢመጣ እንኳን መከላከል ሁሉ አትችይ። ያ ሁሉ ስጋት ፈጠረ ማለት ነው።
የውይይት ማሳረጊያ የሆነው ሳይንሳዊ የሆኑ መረጃዎችን በተመለከተ ጦማሪያን ከጤና ባለሙያዎች ጋር በመነጋገር ከአሉባልታ የጸዳ ታማኝነት ያለውና የህብረተሰቡን ጤና ሊጠብቅ በሚችሉ መረጃዎች ላይ በጋራ መስራት እንዳለባቸው ተስማምተዋል።
የተግባባንበትም ይሄን ያለንን መረጃዎች ወደ አንድ እናምጣ፣ ጥናት የሚያስፈልጋቸው አካባቢዎችና ፕሮግራሞች ላይ ጥናት ይጠና፣ በዛ መሰረት እየተወያየን በውይይት እያዳበር ፕሮግራሙ ላይ ያሉ የአቀራረብ ችግሮች ካሉ እነሱ መቅረፍ፣ አሉባልታዎች ከሆኑ ደግሞ አሉባልታዎችን በመረጃ በተደገፈ መልኩ ማረም ማስተካከል ያስፈልጋል የሚል
ይህ በእንዲህ እንዳለ ክትባትን በተመለከተ በህብረተሰቡ ዘንድ መሬት ላይ ያለውን እውነታ ለመረዳት አንዳንድ የባህር ዳር ከተማ ነዋሪዎችን ጠየቁ። ሁሉም በጥርጣሬ አይን እንደሚያዩት ገለጹልኝ። አንዳንዶቹም አንከተብም የሚል ጽኑ አቋም ይዘዋል።
ያየሽ መኮንን፣ ክትባት አስፈላጊ እንደሆነ አውቃለሁ፣ ግን አሁን ባለው ሁኔታና ተከስቶ በነበረው አንዳንድ አጋጣሚ የሆነ ውስጤ ጥርጣሬ እያደረበት ነው። እሱን እውነታ እንዴት ማወቅ እንደሚቻል አይዶን ነው። እሱ ትንሽ ችግር ይፈጥራል እንጂ ክትባት አስፈላጊ ነው።
ምንድን ነው የተፈጠረው ችግር? ጥርጣሬ ሲከተተሽ ምንድን ነው?
ለምሳሌ ዝም ብሎ በወሬ ደረጃ ሴቶችን ሊያመክን የሚችል ክትባት እየተሰጠ ነው ተብሎ ይወራል። ከጤና ቢሮ ትክክለኛ የሆነ መረጃ ይዞ የወጣ ባለሙያ ከሆነ እሱን ማረጋገጥ እፈልጋለሁ። እንደገና ደግሞ ለምሳሌ የማውቃቸው ባለሙያዎች ከሆኑ እነሱንም ላምናቸው እችላለሁ። አዲስ ፊት ከሆነ የበለጠ ጥርጣሬን እንዲጨምር ያደርገዋል። ማህበረሰቡ መጠራጠሩን ባልቃወመውም ግን እነዚህን ነገሮች እርግጠኛ የሚሆንበትን መንገድ እየፈጠረ ማረጋገጥ እየቻለ ክትባቱ ባያልፈው ጥሩ ነው።
ስለ ክትባት ብዙ ጊዜ አሁን አንዳንድ ወሬ ላይ የምንሰማው የአማራ ክልል ህዝብ ቁጥር ለመቀነስ የሚባሉ አንዳንድ ወሬዎች ስላሉ በዛ የተነሳ ያው ክትባት እኔ ብዙም መከተብ አልፈልግም። አሁን ቢመጣ ክትባት ራሱ
ለዚህ ደግሞ የክልሉ ጤና ጥበቃ ቢሮ ምክትል ቢሮ ኃላፊ አቶ ብዙአየሁ ጋሻው መልእክት አላቸው።
ያው እኛ ከህብረተሰቡ የወጣን ልጆቹ ነን። ተቋም እንድንመራ በታሪክ አጋጣሚ ኃላፊነቱን ወስደን ተቀምጠናል። ስለዚህ ህብረተሰቡ በተለይ ከጤና ጋር የይዘን የምንሰራቸውን ስራዎች በየትኛውም መንገድ ተቋሙ የሚሰጠውን አቅጣጫ ተቋሙ በዚህ መንገድ ይህንን ስራ ልንሰራ ነው ብሎ ሲያስብና ሲነሳ መተባበር፣ ማገዝና ተጠቃሚ መሆን መቻል አለበት። ጥያቄዎች ካሉ በግልጽ ተቋሙን መጠየቅ፣ ተቋሙ ያሉ ብዥታዎችን ሳይንሳዊ በሆነ መንገድ ትክክል ከሆኑ ትክክል ነው ይላል፣ ትክክል ካልሆኑ ደግሞ ትክክል አይደለም ብሎ እነዛን ያርማል።
የማህፀን በር ካንሰር ቅድመ መከላከል ክትባት በሀገር አቀፍ ደረጃ በቅርቡ በመላ ሀገሪቱ በሁሉም የጤና ተቋማት መሰጠት ይጀምራል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ዛሬ በአብዛኛው ከጤና ጋር የተያያዙ ቅንብሮች ናቸው ያሉን። ቀጣዩ ሁለተኛው ዝግጅትም በዚሁ ላይ ያተኩራል። በተለያዩ ባለሙያዎች ተቃውሞ ሲቀርብበት የቆየው የአልኮል መጠጦች ገደብ አልባ ማስታወቂያና በሲጋራ አጫጫስና ማስታወቂያ አለጣጠፍ ላይ ገደብ የሚጥል ረቂቅ አዋጅ በሚኒስትሮች ምክር ቤት ቀርቦ ጸድቋል። ጽዮን ግርማ ይህንን ረቂቅ አዋጅ በተመለከተ የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን አነጋግራ ተከታዩን ዘገባ አጠናቅራለች።
ቢራን ጨምሮ የአልኮል መጠጥ አምራች ግዙፍ የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ ካዞሩ በኋላ ላለፉት ብዙ ዓመታት ኢትዮጵያ የእነዚህ ምርቶች መሸጫ የገበያ ቦታ ሆና ቆይታለች። ከዚህ ቀደም ያነጋገርናቸው ባለሙያዎች አምራች ኩባንያዎቹ መበራከታቸውን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደብ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል ትችት ሲሰነዘርባቸው ቆይተዋል። ከሶስት ቀናት በፊት ለእነዚህ ማስተዋወቂያዎች ገደብ ሊያበጅ የሚችል ጠንካራ አንቀጾች የተካተቱበት የምግብና የመድኃኒት አስተዳደር ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት ተመርቷል። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አሚን ስለ ረቂቅ አዋጁ ከአሜሪካ ድምጽ ተጠይቀው በ2002 ዓ.ም የመድኃኒትና ቁጥጥር ባለስልጣን በአዋጅ ሲቋቋም ከምግብና ከመድኃኒት በተጨማሪ የጤና ጉዳዮችንና ባለሙያዎችን እንደዚሁም ተያያዥ ጉዳዮችን በሙሉ እንዲቆጣጠር ስልጣን ተሰጥቶት እንደነበር አስታውሰው በተለያዩ የአሰራር ችግሮች ምክንያት የተባለውን ያክል ኃላፊነቱን ሊወጣ እንዳልቻለ ተናግረዋል። በመሆኑም ለሁለት ዓመታት ያክል የሀገር ውስጥና የውጭ ሀገር ባለሙያዎች የተሳተፉበት ዝርዝር ጥናት ተደርጎ ህብረተሰቡ ላይ ተጨባጭ ጉዳት በሚያደርሱ ጉዳዮች ላይ ገደብ እንዲያበጅ የሚያስገድድ አንቀጾች እንዲካተቱበት ተደርገዋል ብለዋል። ከእነዚህም መካከል አንዱ የአልኮል መጠጥ ነው።
የአልኮልም ቢሆን ምን ያክል ወደፊት ልጅ ለሚያመጣውን ጫና ምን ሊፈጥር እንደሚስረዝር ተቀምጠዋል። የሲጋራም ተቀምጠዋል። ሲጋራ ኢትዮጵያ ውስጥ በአሁኑ ሰዓት ከ2-3% ብቻ አጫሽ ቢኖርም ነገር ግን በጣም ከ70% በላይ ከ30 ዓመት በታች ያሉ ወጣቶች ልጆች የሚኖሩበት ሀገር እንደመሆኑ መጠን እንደዚህም የተለያዩ የሲጋራ አምራች ፋብሪካዎች ምን ትኩረት ማድረጉበት ሀገር ምክንያቱም ለወደፊቱ ትልቅ ፖቴንሻል እነዚህ ሰዎች የሲጋራ ማጨስ ሱስ መሰል የሚቻል ከሆነ ሰፊ የሆነ ገቢ ይገኛል በሚል አስቦ የተሰራበት መሆኑና ለወደፊቱ ዛሬ ለመቆጣጠር ካልቻል ወደፊት የሚያስከትለው ችግር አሁንም ቢሆን ለአጫሾችና በተለይ ህጻናት ላይ እየደረሰ ባለው ከሁለተኛ ሱስ ከሚቀበል ሰው ጋር ተያይዞ ያለውን ችግር በሙሉ በዝርዝር ተቀምጠዋል። አልኮልም ጋር ተረንቢ የመገለጽኩት በርካታ የመጎ ጥናቶችና ሊያስከትሉ የሚችሉ ጉዳዮች ተቀምጠዋል። መድኃኒትም እንደዚህ በዝርዝር ተቀምጦ ነው እንግዲህ ወደዚህ አዋጅ ማርቀቅ የገባ ነው።
ረቂቅ አዋጁ ማንኛውም የአልኮል መጠጥ ከ18 ዓመት በታች ለሆኑ መሸጥን ይከለክላል። ማስተዋወቅን በተመለከተ ዶክተር አሚር
አልኮልን በሚመለከት ለምሳሌ አጠቃላይ አልኮል ላይ ከአልኮል መጠናቸው በ10% በላይ ኮንሰንትሬሽናቸው መሆኑ ማንኛውም የአልኮል መጠጦች ማንኛውም የማስታወቂያ ብሮድካስቲንግ ኢትዮጵያ የሚደረግ ማንኛውም ማስታወቂያ እንዳይተዋወቅ፣ ከወጣቱ ጋር የተገናኙ የመንግስት በዓላት ጋር የተገናኙ ከሱቱ ጋር የተገናኙ እንደዚሁም ደግሞ የተለያዩ የእምነትና የመንግስት በዓላት ጋር የተገናኙ ጉዳዮችን ስፖንሰር እንዳያደረጉና ሌሎችም እንደዚሁ ጠንከር ያሉ መጠኖችን ይዟል። ከ10% በታች የአልኮል መጠን የሆነው እነዚያ ቢራዎችን ይጨምራል በብዛት። እነሱ ደግሞ ብሮድካስት ሲደረጉ ማስታወቂያ የሚቻሉ ከምሽቱ 3 ሰዓት ከንጋቱ 5 ሰዓት ይቻሉ። ይሄ በዋነኝነት ህጻናትን ለመጠበቅ ድጋፍ የተሰራ ነው። እንደዚሁም ማንኛውም ቀላል ሊደረጉ የሚችሉ የበዓላትም ከዛ ጋር ተያያዥ የሆኑ ዝግጅቶችን በሬዲዮም በቴሌቪዥንም በሌሎችም ከዚህ በተያያዥ ያላቸው መስሚዳዎች ማስታወቅ
ትንባሆን በተመለከተ ለህዝብ ክፍት በሆኑ መገልገያና ህዝብ በተሰበሰበባቸው ማንኛውም ቦታዎች ላይ ሲጋራ ማጨስ ይከለክላል።
ከሲጋራም ጋር በተገናኘ ኢትዮጵያ የዓለም የቶባኮ ኮንቬንሽን ማግለጫ ይታወቃል። ዓለምም የቶባኮ ኮንቬንሽን ጠብቀችን 2006 ዓ.ም ነው። ኤፍኤምአክ አዋጅ ግን የምራን ቁጥር ባለስልጣን አዋጅ 2002 ስለሆነ የወጣው ይህንን የቶባኮ የወጣውን ኮንቬንሽን ስልጣኑን ለዚህ ተቋም ስለማይሰጥ ማስከበር በጣም አስቸጋሪ ሆኖ ነበር። አሁን ያንን የኮንቬንሽን የተጠቀሱትን አዋጆችን አንቀጦችን ጨምሮ ሌሎችም ደግሞ ህብረተሰቡን ከመጠበቅ አኳያ ጥሩ ሊባሉ የሚችሉ አንቀጦችን ጨምሯል። ህብረተሰቡ ሲጋራ ጭስ እንዳይጋበት የፐብሊክ ኤሪያዎችን በሙሉ ከሲጋራ ጭስ ነጻ ማድረግ ኃላፊነትን የሚቀል አንቀጾች ተካተውበታል። እንደዚሁም የሲጋራ ፓኬት ላይ 70% የሚሆነው የሲጋራ ፓኬት ገጽ ላይ ወደ በየአመቱ ተቋሙ ባለስልጣኑ በሚያወጣው ፎቶዎች፣ ከለር ፎቶዎች የሲጋራ ጉዳት ያስከትላል። በጣም የተለያዩ ህብረተሰቡን አይቶ ሲጋራን ከማጨስ እንዲቆጥ ሊያደርገው የሚችሉ ከልብ ጋር ሊሆን ይችላል፣ ከአፍ ካንሰር ጋር ሊሆን ይችላል፣ ከሳምባ ጋር ሊሆን ይችላል። የተለያዩ ያሉ ፒክቸሮችን በከለር ጭር የተደረገ 70% የፓኬት ፔጅ ላይ መለጠፍ ይደነግጋል። ሲጋራ በችርቻሮ እንዳይሸጥ ይደነግጋል። ሌሎችም እነዚህ ከሲጋራ ጋር የተያዙ መንገድ ፕሮቶኮል ለመጠበቅ የሚያገለግሉ ነገሮችን ተካተውበታል።
ከመድኃኒት ጋር በተያያዘ ደግሞ
የአንድን መድኃኒት 3 አስመጫዎች ካስመዘገቡት ከዛ በኋላ ሌላ አስመጭ ቢመጣ ማስመዝገብ አይችልም የሚል ህግ ነበረ። እሱም መድኃኒቶችን ማንኛውም ሰው እጥራት እስካሟላ ድረስ ተወዳዳሪ እስከሆነ ድረስ እንዲካከስ የሚደነግግ አንቀጽ አለበት። እንደዚህ መድኃኒቶች ላይ ስለ መድኃኒቱ ጥቅም፣ ስለ መድኃኒቱ ጉዳት አማርኛና በእንግሊዝኛ እንዲጻፍ እንደዚህ ያስቀምጣል። እንደዚህም የመድኃኒቶች ሲመረጡ ማገር ሲገቡ ተወሰኑ በጣም በተቸው ኮሚሰት የሚጠቀምባቸው መድኃኒቶች ላይ ማክሲመም ሪቴል ፕራይስ የመጨረሻ የችርቻሮ ዋጋ አብሮ ለጥፎ እንዲያስገቡ ይለመግዛል።
ረቂቅ አዋጁ በቅርቡ በህዝብ ተወካዮች ምክር ቤት ውይይት ተደርጎበት ይጸድቃል ተብሎ እንደሚጠበቅ ዶክተር አሚር አሚን ገልጸው፣ ከጸደቀ በኋላ በምርቶች ላይ ሊለጠፉ ለሚገባቸው ማሳሰቢያዎች ብቻ የእፎይታ ጊዜ እንደሚሰጥ ተናግረዋል።
ከመድኃኒት ጋር የተገናኙ ዋጋ ለመለጠፍ እንደዚሁም ከሲጋራ ፓኬት ጋር የሸሎችን ለመለጠፍ ከአንድ አመት አዋጁ በኋላ በርካታ የገዙ መድኃኒቶችን በዚህ ሲጋራዎችን የሚኖሩ ስለሚችሉ የተወሰነ የእፎይታ ጊዜ ይሰጣል። ሌሎቹ ግን አዋጁ ከጸደቀ በኋላ ተከታይ ማድረግ የሚችል ተወርግ ነ
ከዚህ ውጭ ያለው ግን የማስታወቂያ ስራዎች ወዲያውኑ ተግባራዊ እንደሚደረጉ ገልጸው፣ በመንገድ ላይ የሚሰቀሉ ትልልቅ የአልኮል መጠጥ ማስታወቂያዎችን በተመለከተ በቀጣይ በሚወጣው ዝርዝር የአሰራር ደንብ የሚካተት እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለተገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በወርሃ ህዳር ልዩ ትኩረት ለስኳር ህመም። ቀደም ሲል እንዳልነው ወርሃ ህዳር በዓለም ዙሪያ ለስኳር ህመም ልዩ ትኩረት የሚሰጥበት በመሆኑ አሉላ ከአንድ ሙያተኛ ጋር በጉዳዩ ይወያያል። ለአሉላ ዝግጅት መነሻ የሆነውም ዲያቤቲስ በመባል የሚታወቀው ይሄ ህመም አዲስ ጥናት ስለተጀመረበት ያንን ለመፈተሽ ነው እና አሉላ እንግዳውን እባክዎ እስቲ ራስዎን ከአድማጭ ጋር ያስተዋውቁልኝ ብሎ ነው የጀመረው ውይይቱ።
አመሰግናለሁ አሉላ። ኤልያስ ሰይድ ሲራጅ እባላለሁ። የህክምና ፕሮፌሰር ነኝ። የስኳርና የኤንዶክሪኖሎጂ የምንለው ስፔሻሊስት ነኝ። በኢስተርን ቨርጂኒያ ሜዲካል ስኩል የህክምና ትምህርት ቤት ውስጥ የስኳር ህክምና ክፍል ኃላፊ ነኝ። የኢንዶክሪኖሎጂ ዲፓርትመንትም ኃላፊ ነኝ።
አመሰግናለሁ ዶክተር ኤልያስ። ይሄ የምንነጋገርበት የስኳር ህመም ይበልጥ እያሳሰበ ሄደ እንጂ የቀለለ ችግር አይደለምና የኢትዮጵያንና የአህጉሩን አፍሪካን የስኳር ህመም ይዞታ የሚመለከት እርሶም የተሳተፉበት የቅርብ ጊዜ ጥናት በታዋቂው የሳይንስ መጽሔት ላንሴት ላይ ለህትመት በቅቷል። ወደ ዝርዝሩ ከመግባታችን በፊት በልማድ የስኳር ህመም ብለን የምንጠራው ይሄ በሽታ አይነት ለመሆኑ የቱን ያህል አሳሳቢ ሆኗል? ጠቅላላውን ሁኔታ ከማየት ብንደረደር።
እሺ፣ አመሰግናለሁ አሉላ። እንዳልከው የስኳር በሽታ በአሁኑ ጊዜ ዓለም ውስጥ ጸጥ ያለ ወረርሽኝ ነው የሚባለው። ኳይት ኤፒደሚክስ እንለዋለን በእንግሊዝኛ። በዓለም ደረጃ አይተህ እንደሆነ በአሁኑ ጊዜ ከ400 ሚሊዮን በላይ ሰዎች ስኳር በሽታ አላቸው። በተጨማሪ ደግሞ 350 ሚሊዮን የሚሆኑ ሰዎች ቅድመ ስኳር ወይም ወደ ስኳር የተጠጋላቸው። ይሄ በጣም ትልቅ ቁጥር ነው። ይሄ እንግዲህ የዓለም የስኳር ማህበር የሚባል ማህበር አለ። እሱ ያወጣው ሳይንሳዊ የሆነ ግምት። ወደ አፍሪካ ስንመጣ ወደ 16 ሚሊዮን የሚሆኑ ሰዎች ስኳር አላቸው ተብሎ ይገመታል። ወደ ኢትዮጵያ ደግሞ ስንመጣ የተለያዩ ግምቶች አሉ። አንዱ ይሄ ያልኩ የዓለም ስኳር ማህበር ግምታ ነው። በሱ አገማመት ኢትዮጵያ ውስጥ ከ500ኛ በላይ
ከመቶ ሰው አምስቱ
ለስኳር በሽታ አለው የሚል ግምት ነው ያለው። በተጨማሪ ደግሞ ከ115 ሰው ቅድመ ስኳር አለው፣ ወደ ስኳር በጣም ተጠግቷል። እና እነኚህ ሁለቱን ብትጨምር ከ120 ሰው ወይም ስኳር ወይም ቅድመ ስኳር አለው ማለት ነው። የሚገርምህ ነገር እንግዲህ ይሄ ግምት የወጣው ባለፈው አመት ነው። በሱ ግምት ኢትዮጵያ ውስጥ ከ2.5 ሚሊዮን በላይ የስኳር በሽታ ህሙማን አሉ ተብሎ ይገመታል። በዚህ እንግዲህ አፍሪካ ውስጥ የመጀመሪያው ማለት ነው በብዛት። ኢትዮጵያ ትልቅ አገር እንደመሆኗ 5% ከተጠቃ ብዙ ሰው ነው የሚሆነው ማለት ነው። ከአራት ሰዎች 3ቱ ስኳር እንዳለባቸው ላያውቁት ይችላሉ።
ካለባቸው 4 ሰዎች 3ቱ መኖሩን እንኳን ላያውቁት
ይችላሉ። በጣም ቀለል ያለ ከመሆኑ ጋር ተያይዞ ምልክትም ስለማይሰጥ እንግዲህ በአፍሪካ እና በኢትዮጵያ ግምት ነው። አሜሪካ ውስጥ ራሱ ከ3 ሰዎች አንዱ ስኳር እንዳለው አያውቀውም፣ ጸጥ ያለ በሽታ ስለሆነ ማለት ነው። እና በጣም ትልቅ ችግር ነው። በገንዘብም ካየኸው ዓለም ውስጥ በአመት ከ700 ቢሊዮን በላይ ብር ኪሳራ ይመጣል ኢኮኖሚ ላይ በስኳር በሽታ ምክንያት ለህክምና የሚወጣውንም ጨምረህ። እንደገና ደግሞ ሰዎች ሲታመሙ ለህብረተሰብ የሚያገለግሉትን ስራም ጀምሮ መስራት አይችሉም። እሱም የኢኮኖሚ ጫና ያመጣል።
መልካም ዶክተር ኤልያስ የሚያሳስቡ ቁጥሮችን የሰጡን በቁጥሩን እንደርደር ብዬ ነው እሱን ያስቀደምኩት። የሚያሳስቡ ብቻ ሳይሆን በጣም የተለየ ትኩረት የሚሹ መሆናቸውን ያመላክታል። የሙያ ጓደኞቹ ጋር ሀሳብ የምትቀባበሉበት መድረክ ላይ አንድ የሙያ አጋሮ እጅግ አስፈላጊ ነገር ግን አሳሳቢነቱ የጎላ መረጃ ይሉታል። ይህንኑ ቀደም ብለን የጠቀስነውን ጥናት እና እርስዎ ለሙያ አጋሮቹ ያጋሩትን መረጃ አስመልክቶ በሰጡት አስተያየት ዶክተር ኤልያስ የስኳር ህመምና ቅድመ ስኳር ብለው የገለጹትን ሁኔታ ብዙ የምናውቀው የሚመስለን ነገር ግን በእርግጠኝነት በደንብ የማናውቀው ብናውቀውም የጉዳዩን አሳሳቢነት ያህል ያላሰጋን ይመስላልና በየቀኑ ለዚህ ህመም የሚጋለጡ ሰዎች ቁጥር መጨመር ይልቁንም ደግሞ የማያውቁት ሰዎች ቁጥር ከፍተኛ መሆኑ እስኪ አድማጮቻችን በሚረዱት መልኩ ፈታ እናድርገው። አንድ ሰው ምን ሲሆን ነው የልማድ አነጋገሩን ነው የምንጠቀመው ለስኳር በሽታ ወይም ህመም ተጋልጧል የሚባለው? መቼስ ነው ቅድመ ስኳር የሚባለው ሁኔታ የሚከሰተው?
እንግዲህ የስኳርና ቅድመ ስኳር የሚሉት የስኳርን መጠን በመለካት ነው የሚታወቀው። ካልተለካ ያው ግምት ይኖራል፣ ሐኪሞች የሚገምቱት ግምት። ነገር ግን በሚያረጋግጥ መልኩ ማወቅ አይቻልም። እና ስኳር የምንለው ምግብ ሳንበላ ለ8 ሰዓት ስኳራችን ሲለካ ከ126 በላይ ሲሆን ስኳር እንለዋለን። ምግብ ሳንበላ ቁጥሩ ከ100 እስከ 125 ባለው ከሆነ ደግሞ ቅድመ ስኳር እንለዋለን። እነኚህ ናቸው። እነኚህን ነገሮች የሚያመጡት የተለያዩ ነገሮች አሉ። አንዱ ያው የአመጋገብ ስልት ጋር ተያይዞ የሚመጣ ነው። ብዙ ምግብ መብላት፣ በተለይ ደግሞ ቅባትነትና ስኳርነት ያላቸው ምግቦች ክብደትን የመጨመር ነገር ያመጣሉ። እና ክብደቱ እየጨመረ ሲሄድ ነው ቅድመ ስኳርና ስኳር የሚመጡት። በተጨማሪ ደግሞ የእንቅስቃሴ አለመኖር ሲጨመርበት ስኳሩ ወይም ቅድመ ስኳሩ የመምጣት ሁኔታ ያሳያል ማለት ነው። እና የሚቀርመው ነገር ብዙ ሰው ምልክትም የለውም ሲይዘው ሐኪም ጋር ሄዶ ነው የሚገኘው። ስለዚህ በተለይ የመካከለኛ እድሜ የደረሱ ሰዎች ከአርባ አመት በላይ ያሉ ሐኪም ጋር ሲሄዱ ስኳራቸውን መለካት አለባቸው፣ ጸጥ ብሎ ሊመጣ ስለሚችል ማለት ነው። ብሶ ከመጣ ግን አንዳንዴ ምልክቶች ይሰጣል። ብዙ ውሃ የመጠጣት፣ ብዙ ሽንት የመሽናት፣ ክብደት ቶሎ ብሎ የመቀነስ የመሳሰሉ ነገሮች ይዞ ይመጣል እና ይሄ ነው እንግዲህ የቅድመ ስኳርና የስኳር ሁኔታ።
የጸጥታ ወረርሽኝ ብለውታል፣ ድምፅ አልባ ወረርሽኝ እንበለው። እጅግ የከፋ ጣጣ የማስከተሉን ያህል ጉዳቱ ቀደም ብለው የገለጹትን በዓለም ደረጃ እስከ 700 ቢሊዮን ዶላር ሊያስወጣ የሚችል ከስኳር ጋር በተያያዙ ህመምና በሚከተሉ ጣጣዎች የአሜሪካን አጠቃላይ ህዝብ ቁጥር 300 ሚሊዮን የሚደርስ ለስኳር የተጋለጡ ህዝቦች የሚኖሩበት ዓለም ነውና እስኪ በአንድ ተራ ሰው ህይወት ውስጥ ሊያደርስ የሚችለውን ጉዳት እንመልከት። በሀገርና የጤና ጥበቃ ፖሊሲን፣ አሰራሮችን ሊቀይር የሚችለውን ሁሉ በርቀት መመልከት እንችላለን። እስኪ አንድ ሰው ለስኳር ህመም ከተጋለጠ በኋላ ቀደም ብለው የገለጹትን የህመም ምልክቶች መከሰት ሲጀምር መጋለጡ በሕክምና ከተረጋገጠ በኋላ ምን ይመጣበታል? ምንድን ነው የሚከተለው? ከባድ በሽታ መሆኑን ሁሉም ሰው ሊያውቅ ይችላል።
ጥሩ ጥያቄ ነው። ስኳር በተለይ ጠንከር ብሎ ከመጣ ምልክቶች ያሳያል። ምልክቶቹ ቅድም እንደነገርኩ ብዙ ውሃ የመጠጣት፣ የመሽናት፣ ክብደት ቶሎ ብሎ የመቀነስ አይነት ነገር ምልክቶች ያሳያል። ቀለል ብሎ ሲመጣ ግን ምልክት አያሳይም ለረጅም ጊዜ።
ምን ያህል ሊቆይ ይችላል?
ሳይታወቅ ይገርመሃል፣ ከአምስት አመት በላይም ሊቆይ ይችላል ዝቅ ብሎ። እንግዲህ በሳይንሳዊ በሆኑ ጥናቶች የታየ ነው። ስለዚህ ለዛ ነው ሰዎቹ ከአርባ አመትና በላይ ሲሆናቸው በየአመቱ መለካት አለባቸው የምንለው፣ ጸጥ ብሎ ሊኖር ስለሚችል። እንግዲህ ከዛ በኋላ ያው ስኳሩ ከመጣ በኋላ ሕክምና መደረግ አለበት። ለምንድን ነው ሕክምና የምናደርገው ካልከኝ፣ የስኳር ከፍ ማለት ብዙ የተለያዩ ነገሮች ችግሮችን ይዞ ይመጣል። በአጭሩ በእንግሊዝኛ ያው አኪዩት እንለዋለን። በአጣዳፊ ሁኔታ ራስን የመሳት ሁኔታ ተፈጥሮ በአጣዳፊ ህክምና የሚካሄድበት ሁኔታ ሊፈጠር ይችላል ህክምና ካልተደረገ። እንደገና ደግሞ ቀስ ብሎ ደግሞ ጊዜ ወስዶ ወይንም ደግሞ ክሮኒክ የምንለው በእንግሊዝኛ ብዙ ነገሮች ያጠቃል። አይን አንደኛው ዋና ነው። አለማየት ድረስ ማምጣት የሚችል ነገር ነው። ኩላሊትን ያጠቃል። ኩላሊት ደግሞ ሄዶ ኩላሊት መተካት የሚያስፈልግበት ሁኔታ ሄዶ ሊቆም ይችላል። ሶስተኛ ደግሞ በተለይ እግር ላይ ያሉ ነርቮች ይጠቁና እግር ላይ ቁስል የመኖር ቁስሉ ደግሞ ብሶ የእግርን መቆረጥ ሊያመጣ የሚችል ነገር ያመጣል። ሌላ ደግሞ የልብ በሽታ፣ ስኳር በሽታ ያላቸው ሰዎች ለልብ በሽታ ወይንም ደግሞ የጭንቅላት ደም ስርጭት መበላሸት ወይም ደግሞ ስትሮክ የምንለው በእንግሊዝኛ የመሳሰሉ ነገሮች በሙሉ ከስኳር ጋር የመያያዝ ባህሪ ያላቸው። ስለዚህ ስኳር ያው በጊዜ ህክምና ካልተካሄደ በቁጥጥር ካላዋል ነው ሄዶ እነኚህን የመሳሰሉ ችግሮች ማምጣት ይችላል።
ፕሮፌሰር ኤልያስ ቀደም ብሎ አሃዞችን ሲነግሩን ለቅድመ ስኳር ህመም የተጋለጠውን ህዝብ ቁጥር ጨምሮ ከስኳር ጋር በተያያዘ 5% በቀጥታ ለስኳር የተጋለጡ ሰዎች እንደመሆናቸው 20% ከህብረተሰቡ 1/5 የሚመለከት የህመም ጉዳይ ሊሰጠው የሚገባ ትኩረት አሳሳቢነቱ ግልጽ የመሆኑን ያህል እንዴት ነው ይሄ ቁጥር በአንድ ጊዜ የተደረሰበት? ከዚህ ቀደም ከነበረን የአኗኗር ዘይቤ በመለወጡ ከዚህ ቀደም የተሰሩት ጥናቶች በበቂ ደረጃ አለማሳየታቸው ሁለቱም ምንድን ነው የሚታዩት እንዲህ የገዘፈ ቁጥር ለመከሰቱ?
አሉላ ጥያቄ አንጠልጥሎ ሲተው ማለት ሁላችንም እንደምናደርገው ቀጣይ ፕሮግራም አለ ማለት ነው። አሉላ ከእንግዳው ጋር ሊመለስ ይችላል። ፕሮግራማችንን እንግዲህ እያገባደድን ነው። የተከበራችሁ አድማጮቻችን ለምሽቱ ያሰናዳቸው ወይም ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው።
በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦቻችን ስም የምንሰናበታችሁ ደግሞ አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። አብራችሁ ስለቆያችሁ እናመሰግናለን። በሚቀጥሉት የነገ የተነገ ወዲያ ፕሮግራሞችን ደግሞ እንዲሁ አብረን ቆይተን እንድትከታተሉ እንጋብዛችኋል።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
ሰንበት